ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መስከረም 30 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በዋናው ጥላት በወያኔ ላይ ማተኮሩ ይመረጣል በሚል ርዕስ ከዝግጅት ክፍላችን የቀረበ አተታ በማስከተል ሐቅን ጊዜ ይገልጣዋል። በመጨረሻም ማንያውራ የነበረ በጥያቄና መልስ መልክ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
ብሔራዊ ባንክ ከረቡ ጥቅምት 1 ቀን ጀምሮ የብርን የመግዛት አቅም በ15 ከመቶ እንዲቀንስ የሚያደርግ መሆኑን ገልጿል። በቅዱ መሰረት የአንድ ዶላር የብር ለውጥ 23.4 የነበረው ወደ 26.9 ከፍ እንደሚልም ታውቋል። ለብር ዋጋ መቀነስ በብሔራዊ ባንክ በኩል የተሰጠው ምክንያት ከረጅም ጊዜ ጀምሮ ወደ ውጪ የሚላከው ሸቀጥ መጠኑ እየቀነሰ በመሄዱ የብር ለውጡን ዝቅ በሚያደርግ የውጭ ሸቀጦችም ዋጋ ርካሽ አድርጎ መጠኑን ለመጨመር ነው ተብሏል። በቅርቡ ወደ ኢትዮጵያ መጥተው የነበሩ የዓለም ባንክ ተወካዮች የአገሪቱን ኢኮኖሚ ለማሳደግ የብርን ዋጋ መቀነስ ያስፈልጋል ማለታቸውም ይታወቃል። የብር ዋጋ በመቀነሱ ወደ ውጭ የሚላከው ሸቀጥ ለመጨመር መቻሉና እንዲሁም የኢኮኖሚ እድገት ሊያስከትል መቻሉን ማረጋገጥ የማይቻል ከመሆኑ በላይ የብር ዋጋ መቀነስ በአገሪቱ ዜጎች ላይ ከበድ ያለ ችግር የሚያመጣ መሆኑን አከራካሪ አይደለም። በብሩ መርከስ ምክንያት በውጭ ምንዛሪ ወደ አገር ውስጥ የሚገቡ ዕቃዎች ዋጋ በቀጥታ ስለሚጨምር ዜጎች የሚጎዱ ሲሆን፣ በኢንዱስትሪ በኩል የተለያዩ የግብአት ዕቃዎች ዋጋም ስለሚጨምር ለአገር ህዝብ ፍጆታ የሚቀርቡ የኢንዱስትሪ ምርቶችም ዋጋ ከሚገባው በላይ ኑሮ ከብዙ ሰው አቅም በላይ ሊሆን እንደሚችል ይገመታል። ከዚህ በተጨማሪም የብር ዋጋ መቀነስ አጠቃላይ የዋጋ ግሽበትን የሚያስከትል መሆኑና ሌሎች የምግብ ዕቃዎችንም ሆነ ለኑሮ አስፈላጊ የሆኑ ዕቃዎችን ዋጋ እንዲጨምር በማድረግ የህዝቡን ኑሮ ከባድ ሊያደርገው እንደሚችል የምጣኔ ሀብት ባለሙያዎች ስጋታቸውን ገልጸዋል። የወያኔና የሱዳን የአካባቢ ተወካዮች በባህር ዳር ከተማ ስብሰባ አካሂደው በተለያዩ ጉዳዮች ስምምነት ላይ መድረሳቸውን ሰኞ መስከረም 29 ቀን ባወጡት የጋራ መግለጫ ገልጸዋል። ስብሰባው የተካሄደው በሱዳን በገዳሪፍ ክፍለ አገር ባለስልጣኖችና በአማራ ክልል ተብዬው የወያኔ ባለስልጣኖች መካከል ሲሆን፣ በስብሰባው መጨረሻ ላይ በሱዳንና በኢትዮጵያ ወሰን ላይ የተለያዩ ተግባሮችን ሊፈጽም የሚችል ከሁለቱ ወገኖች የተወጣጣ የጋራ ወታደራዊ ኃይል እንዲመሰረት ለመሪዎቻቸው ጥያቄ አቅርበዋል ተብሏል። ይህ የጋራ ኃይል ወያኔ ለሱዳን የሰጠው መሬት ከህዝብ በኩል ምንም አይነት ጥቃት እንዳይደርስበት በዋናነት የሚከላከል ሲሆን፣ በተጨማሪም የኮንትሮባንድ ንግድን፣ ህገወጥ አስተላላፊዎችን፣ የታጠቁ ሰዎችንና የመሳሪያዎችን ዝውውር የሚቆጣጠር ይሆናል ተብሏል። የአማራ ክልል አስተዳደር ገዱ አንዳርጋቸው ለሱዳን በተሰጡ እርሻዎች ላይ ጥቃት እንዳይሰነዝርባቸው ማናቸውንም እርምጃ እንወስዳለን በማለት ቃል መግባቱን ሱዳን ትሪቡን የተባለው የሱዳን ጋዜጣ ዘግቧል። በተያያዘ ዜና የሱዳኑ ፕሬዚዳንት አልበሽር በወያኔ ነባር አባልና ለረጅም ጊዜ አምባሳደር በመሆን ለሱዳን ከፍተኛ አገልግሎት ላበረከተው ለአባዲ ዘሙ የአገሪቱን ከፍተኛ ኒሻን መሸለሙን የዜና ምንጮች ዘግበዋል። ማክሰኞ መስከረም 30 ቀን ከጠዋቱ 4 ሰዓት አካባቢ በጎንደር ዩኒቨርሲቲ በመገንባት ባለ ህንፃ ላይ ሰራተኞች የሚጠቀሙበት የእንጨት መወጣጫ ተደርምሶ 2 ሰዎች ሲሞቱ ሌሎች 10 ሰዎች መቁሰላቸው ታውቋል። ቁስለኞቹ ወደ ሆስፒታል ተወስደው እርዳታ እየተደረገላቸው መሆኑም ተነግሯል። ዘስታር የሚባለው የኬንያ ጋዜጣ ማክሰኞ መስከረም 30 ቀን ባወጣው እትሙ የወያኔን አስከፊ አገዛዝ በማምለጥ ሕይወታቸውን ለማትረፍና በሌሎች አገሮች ጥገኝነት ለመጠየቅ ከአገራቸው ወጥተው ወደ ኬንያና ሌሎች የጎረቤት አገሮች የሚወጡ ኢትዮጵያውያን ከፍተኛ በደልና ስቃይ የሚደርስባቸው መሆኑን የሚገልጽ አንድ ጥናታዊ ዘገባ አውጥቷል። ጥናቱ ነጻነትና ፍትህ በማጣታቸውና ሰብአዊ ክብራቸው በመደፈሩ ወደ ጎረቤት አገሮች የሚሰደዱ ኢትዮጵያውያን በርካታ መሆናቸውን በተሰደዱበት ሀገርም ለሚደርስባቸው በደልና ስቃይ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ተቋም ሁኔታውን እያየ ምንም እርምጃ ሳይወስድ ቀርቷል ተብሏል። ጋዜጣው ስደተኞቹ በኬንያና በሌሎች የጎረቤት ሀገሮች ሲገቡ ወዲያውኑ ክትትልና ማስፈራራ እንደሚገጥማቸው በመጨረሻም ታስረው ለወያኔ አገዛዝ እንደሚሰጡም ገልጿል። የወያኔ አገዛዝ ባለስልጣኖች ለኬንያ የጸጥታ ኃይል አባላት ጠርቀም ያለ ገንዘብ ጉቦ በመክፈል ስደተኞችን እንዲይዙና እንዲያስከብሯቸው የሚያደርጉት ስደተኞችን መልሰው ከወሰዱ በኋላ በማዕከላዊና በሌሎች ቦታዎች አስረው በምርመራ እንደሚያሰቃዩ መጨረሻም እንደሚገድሏቸው ካነጋገሯቸው ሰዎች ያገኘውን መረጃ ዋቢ በማድረግ ጋዜጣው ዘግቧል። ስደተኞቹን ይዘው ለወያኔ በማስረከብ ወንጀል የተሰማሩ አገሮች ከኬንያ በተጨማሪ ኡጋንዳ፣ ሱዳን፣ ጅቡቲና ሶማሊያ የሚገኙበት ሲሆን ሌሎች አገሮችም መኖራቸውንም አትተዋል። ጋዜጣው ስደተኞች ባለም አቀፍ ሕግ መሰረት እንደ ስደተኛ ለመመዝገብ ለአካባቢው ሰራተኞች ከ15 እስከ 20 ዶላር ድረስ ጉቦ መክፈል የሚገደዱ መሆናቸውን፣ በተለይ ለመመዝገብ የጠየቁ ሴቶችን የግብረ ስጋግንኙነት እንዲፈጸምባቸው የሚያስገድዷቸው መሆናቸውንም ጠቅሷል። የኬንያው ዋና የተቃዋሚ ፓርቲ መሪ ሚስተር ራይላ ኦዲንጋ በጥቅምት 15 ቀን 2010 ዓ.ም ሊካሄድ በታቀደው ድጋሚ ምርጫ ላይ እንደማይሳተፉ አስታወቁ። ሚስተር ኦዲንጋ እዚህ ውሳኔ ለመድረስ ምክንያት መሆናቸው ጉዳይ ሲገልጹ እስካሁን ድረስ የምርጫው ኮሚሽን የመዋቅርና የአሰራር ለውጥ ለማድረግ ከፍተኛ ባለመሆኑ ሁኔታው በዚህ ከቀጠለ የሚቀጥለው ምርጫ የባሰ እንጂ የተሻለ እንደመሆን በመገመት ነው ካሉ በኋላ ለኬንያም ሆነ ለአካባቢው እንዲሁም ለዓለም ጥሩ ግንዛቤ ሊሰጥ ይችላል ብለዋል። ሚስተር ኦዲንጋ የምርጫው ኮሚሽን ካልተሻሻለ በስተቀር በምርጫው እንደማይሳተፉ በተደጋጋሚ የገለጹ ሲሆን በአሁኑ ወቅት ከውድድሩ ለመውጣት የተገደዱት የእሳቸው ማሳሰቢያ ጆሮ አግኝቶ ለውጥ ባለመከሰቱ ተስፋ ቆርጠው ነው ተብለዋል። ሁማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ተቋም ማክሰኞ መስከረም 30 ቀን ባሰራጨው ዘገባ የሩዋንዳ ወታደራዊ ተቋምና የጸጥታ ኃይሎች ታስረው በሚገኙ ዜጎች ላይ የተለያዩ የማሰቃያ መንገዶችን በመጠቀም ግብረ ሰዶም እንደሚያካሂዱ አጋልጧል። የተቋሙ ዘገባ መሰረት በሩዋንዳ በሕገ ወጥ መንገድ ዜጎች በተለያዩ ወታደራዊ ካምፖች የታሰሩ መሆናቸውን ገልጾ የተለያዩ የምርመራ ማሰቃያዎች እንደሚካሄዱባቸውና ከነዚህ ውስጥ በኤሌክትሪክ መጥበስና በብልታቸው ላይ ዕቃዎችን በማንጠልጠል ማሰቃየትን እንደሚጨምር አብራርቷል። ይህን የሚያካሄዱ ወንጀለኞች ለፍርድ የማይቀርቡ መሆናቸውና የሩዋንዳ ባለስልጣኖች ስለ ጉዳዩ ሲጠየቁ ሙሉ በሙሉ እንደሚክዱ ተጠቅሷል። ባለፈው ነሐሴ ወር ከተደረገው ምርጫ ወዲህ በርካታ የተቃዋሚ አባላት የታሰሩና መዳረሻቸው ያልታወቀ ሲሆን ከታሰሩትና ክስ ከተቀረበባቸው መካከል ዋና ተቀናቃኝ የነበሩ ዳያን ሪዊጋራ አንዱ ናቸው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ተፈጥሮ ያዳለሽን አምለም ተረስተ ዞሮ መግዛያነሽን የነጻነት ቤት ዞሮ መግዛያነሽን የነጻነት ቤት በተፈጥሮ አንበሶችን የተጎች ጎራ ለዘላለም ይኖረሽ አንደክሽ ያበራ ለዘላለም ይኖረሽ አንደክሽ ያበራ ተስማሚ ዋየርሽ ፋፋቴው ጅረቱ አረንጓዴ ወርቅሽን የደምሽ ውበቱ አረንጓዴ ወርቅሽን የደምሽ ውበቱ አዝመራዎሸቱ ማርና ወተቱ የሀገሬ ሲሳይ ዋሽንቱ ዋሽንቱ የሀገሬ ሲሳይም ዋሽንቱ ዋሽንቱ
በዋናው ጣላት በወያኔ ላይ ማተኮር ይመረጣል። ይህንን በተደጋጋሚ የቀረበ ምክር አሁንም አንሰማም አናዳምጥም ብለው አሁንም በህዝብ ጎራ ክፍፍልን ሊያሰፍኑና መለስተኛ ቅራኔዎችን ዋና ሊያደርጉ ደፋ ቀና የሚሉ ጥቂቶች አይደሉም። በኢትዮጵያ ያለው ዋናው ቅራኔ በህዝብና በወያኔ መካከል ያለው ሆነ ሳለ ወያኔና ደጋፊዎቹ ድሮም ሲሉት እንደነበረው ዋናው ቅራኔ በህዝብ እርስ በርሱ ያለው ነው ብለው ደርቀው ይገኛሉ። ድርጅቶች በያዙት የከሰረ አቋም የተነሳ ህዝብ ሲርቃቸው የፈረደበትን ይሃባ ያውም የለም ጠፍቷል የሚሉትን መክሰሱ እንደቀናቸው አሉ። ድክመታቸውን መርመረው በመታረም ፈንታ ጥፋቱን ወደ ውጭ ወደ ሌሎች በማላከክ መፍትሄ ያገኙ ይመስላቸዋል። ዛሬም የተለወጠ የለም። ኪሳራ ያጋጠማቸው ከንቱ ቡድኖች ሁሉ ጣታቸውን ወደ ራሳቸው መልሶ መጠቆም አቅቷቸው አለ። ደግመን ደጋግመን ገበናችንን በአደባባይ እያሰጣን ለጠላት መጫወቻ አንሁን ብለን መክረንም አሳስበንም ነበር። ችግር የሆነው ግን ከመነሻው ማን ነው ጠላት የሚለውን ለመመለስ ያቃታቸው መገኘታቸው ነው። ከወያኔ ጋር ከጠራን በሰላም ለመስራት እነሱ ሲያሳምሩት ለመታገል ይሉታል ዝግጁ ነን ሲሉም አድምጠናል። ወያኔ ይጠራቸው ይጋብዛቸው ዘንድ የሚጠብቁ ሁሉ ወያኔን ዋና ጠላት ብለው ሊታገሉ የሚችሉ ባለመሆናቸው የጥቃታቸው ሰለባ ወያኔ ሳይሆን ተፎካካሪ የሚሏቸው ድርጅቶች ይሆናሉ። ፉክክር ለምን? ከወያኔ ተጠግቶ የስልጣን ፍርፋሪ ወይም ወያኔዎቹ እንደሚሉት ተረፍ መረፍ ለማግኘት። አንዳንዶች ደግሞ ወዳጅ አጋር ብለው የተጠጓቸው ኃይሎች የራሳቸው ፍላጎትና ዓላማ ስላላቸው በአብዛኛው ጸረ ኢትዮጵያ የሆነ አገር ወዳድ ድርጅቶች ተባብረው የወያኔን ውድቀት እንዳያመጡ ባላቸው ስጋት የተነሳ የሚሰጧቸው ተልእኮ አገር ወዳዶችን ማጥቃትና መከፋፈል ነው። ይህንንም ለብዙ ዓመታት ስናየው የቆየን ሲሆን በተለይ አሁን የወያኔ ውድቀት ቅርብ ሆኖ ሲመጣ መወራጨቶች በርከት ማለትን ይዘዋል። ትኩረት በወያኔ የተባለው ተትቶ ርብርቦሹ አስኪ በተባሉት አገር ወዳድ ድርጅቶች ላይ ሆኖም እየታየ ነው። የህዝብ ድጋፍ ህልም የሆነባቸውና የፖለቲካ ክስረት ያጋጠማቸው ቡድኖች ራሳቸውን መመርመርና ስህተታቸውንም ለማረም መነሳት አለባቸው እንጂ ዋናውን ቅራኔ ከሌሎች ድርጅቶች ጋር በሚል ፈርጀው መነሳት ምንም የሚጠቅም አለመሆኑን ዳግም መንገር የግድ ይሆናል። በህዝብ መካከል ቅራኔ ሊኖር መቻሉ የሚካድ አይደለም። የህብረተሰብ ሂደት ህግም ነው። ታሪክ የተዋቸው ቁስሎችም አሉ፣ የሩቅም የቅርብም። እነዚህ ግን መለስተኛ ቅራኔዎች ናቸው። የህብረተሰቡ የነገ ይዘትና ዕጣ የሚወስኑም ሊሆኑ አይችሉም፣ አይገባቸውምም። ወያኔ በ1967 ዓ.ም በህዝብ መሃል ያለው ቅራኔ ዋና በመሆኑ የኢትዮጵያ ብሔረሰቦች በአንድነት ሊኖሩ አይችሉምና መገነጣጠል አለባቸው ሲል ገና ከዚያን ጊዜ ጀምሮ ኢሕአፓ ገና ከዚያን ጊዜ ጀምሮ አቋማችሁ ውድቅና አገር አፍራሽ ነው በሚል ወያኔንም መሰሎቹንም ተጋትሯቸዋል። የኢሕአፓ ጸረ ወያኔነት ትላንት ከመለስ ሞት በኋላ የጀመረ ሳይሆን ከወያኔ ውልደት የጀመረ ነው። ለዚህም ነው ድርጅቱ ለወነ ወያኔ ተቀመ ወይም ይባስ ብለው አፍረትን በጠራራ ፀሐይ ቀብረው ጸረ አማራ ነበር ሲሉ ራሳቸውን ሀፍረተቢስ ዋሾዎች አድርገው ውርደትን የሚከናነቡት። የህዝብ ቅራኔ መለስተኛና በዲሞክራሲ ስርዓት መስፈንም የሚፈታ ነው ስንል ዋናው የመደብ መሰረታዊ ቅራኔ ግን የሚታረቅ ሳይሆን በገዢው ስርዓት መንኮታኮት ብቻ የሚፈታ ነው በሚል አቋማችንን ጽኑ አድርገን ለአመታት ቀጥለናል። ዛሬም መሰረታዊውን ሀቅ መቀበላቀቷቸው በወያኔ ውድቀት ዋዜማ ከወያኔ እንደራደር እንግባባ እንተቃቀፍ የሚሉት ሁሉ በህዝብ ትግል ላይ ሻጥር እየፈጸሙ መሆናቸውንም ሳናወላውል እየነገርናቸው ነን። በዋናው ቅራኔ አንጻር መፍትሄው ባንድ በኩል በህዝብ ሽንፈትና በጨቋኝ አገዛዙ ቀጣይ የበላይነት አሊያም በገዢው ቡድንና ስርዓት መፍረስና መወገድ ብቻ ነው። ተቻችሎ ጉዞ ምን ቢመኙት ሊሆን የሚችል አይደለም ማለት ነው። እዚህም ነው ዋናውና የጋራ ትኩረታችን በወያኔ ላይ ይሁን የምንለው። ይህን በማድረግ ፈንታ ህዝብን ለመከፋፈል የሚጥሩትን አጥብቀን እናወግዛለን። ከዚህ በፊትም ሊያደርሱ የሚችሉትን ጉዳት በተጨባጭ አይተናል። የቅንጅት መፍረስ አንድ ምሳሌ ነው። የሙት ከተማ አድማ በ1997 ዓ.ም በቅጥረኞች መተጓጎሉ ሌላ ነው። ለወያኔ በሚጠቅም መንገድ ኢህአፓ ላይ አንጃ መነሳቱና ከወያኔ ጫማ ስር መውደቅን መስበኩ እንዲሁ ሊጠቀስ የሚችል ነው። እነዚህ በየድርጅት ውስጥ የፈሉ ምስጦች ዋናው ትኩረታቸው በሚታገሉት ድርጅቶች ላይ ሆኖ ለወያኔ ያመቸው ሁኔታ ሲፈጥሩ መቆየታቸው የሚታወቅ ነውና ዛሬም እያየነው ያለ እውነታ ነው። የተሳሳቱ አቋሞችን መተቸትና ለማስተካከል መጣር ግዴታ እንጂ ዘለፋ አይደለም። ድርጅቶች ሊቀራረቡ ሲነሱ ሲጥሩ ግን ክፍፍልን አራግቦ ህብረትን ማደናቀፍ የሚወገዝ ስምሪት ነው። ይህን በተመለከተ ደጋግመን ትኩረት በወያኔ ላይ ይሁን ብለን የጠራን ሲሆን ከኢህአፓ ጋር ቅራኔ ያለን የሚሉትንም ድርጅቶች ልዩነታችንን በጠረጴዛ ዙሪያ በውይይት እንፍታ ብለን ስንጠራቸው ቆይተናል። አፍራሾችና የወያኔ ቅጥረኞችን ሳይሆን አገር ወዳድ ኃይሎችን ማለታችን ሲሆን አሁንም ጥሪያችን በመድረክ ላይ ነው። ህዝብን ከህዝብ ሊከፋፍሉ ግዳጅ ተሰጥቷቸውና በወያኔና አሜሪካም ተቀጥረው የተሰማሩትን ኃይሎች እንታገላቸዋለን እንጂ በጉንጭ አልፋ ውይይት ወይም ንትርክ ልንጋጠማቸው ጊዜውም ፍላጎቱም ጅልነቱም እንደሌለን ደግሞ ግልጽ ሊሆን የሚገባው ጉዳይ ነው። ትኩረታችን በወያኔ ላይ ይሁን ስንል የአገራችንን እጣ ፈንታ መቼም ቢሆን ለውጭ ጠላቶች ሳንሰጥና ህዝብን ሊተኩ ለሚጥሩ ምርጦች መድረክ ሳንለቅ መሆን አለበት። አገራችን ስሬትን የምታገኘውና ድል በጠላቶቹ ላይ የምትቀዳጀውም ድል በራሱ በህዝቧ ጥረት ብቻ እንጂ በባዕዳን የተነሳ አይደለም፣ ሊሆንም አይችልም። ባዕዳን በጸረ ወያኔ መስመር እንዲገኙ ለማድረግ ዲፕሎማሲያዊ ጥረት ማድረጉ የሚደገፍ ቢሆንም ዋናው ግዳጃችን የህዝባችንን ትግል በቀጥታ መታደግና መርዳት መሆኑ ምንም ጥርጥር የለውም። በተለይ ከወደ አሜሪካ መፍትሄ ይገኛል ብለው ከመዳከር ለዚሁ ህብረተኛ አገር ገዢዎች አስፈላጊውን ግንዛቤ ሊሰጥ የሚችለውን የህዝብ አመጽ ማፋፋም ነው የሚያዋጣው። ኤችአር ወዘተ ለሚባለው የሚሰጠው ትኩረት ለህዝባችን ትግል ሊሰጥ ከሚገባው ዋና ትኩረት ጋር በምንም ሊነጻጸር መቻል የለበትም። ላለፉት 50 ዓመታት ኢትዮጵያን ለማጥፋት ከጣረ ቡድንም ኃይልም ድጋፍን መፈለግና ይጠቅማል ብሎ መተማመን ደግሞ የሚያሳዝን ጅልነት ለመሆኑ ክርክር አይፈልግም፣ ግልጽ ነው። በተመክሮም እንደማያዋጣ ታይቷል። ባጭሩ በራሳችን በህዝባችን ላይ ተማምነን ጸረ ወያኔውን ትግል ማፋፋም ነው ዋና ትኩረታችን ሊሆን የሚገባው ማለት ነው። እንደምናውቀው ወያኔ ሰርጎ ገቦቹን ልኮ አገር ወዳድ ኃይሎች እንዳይሰባሰቡና እንዳያብሩ ያቅሙን ሁሉ ሻጥር እየፈጸመ ነው። ቅጥረኞቹን አስሮፈቶ ለሰርጎ ገብነት እንደሚያመቻችም ወር ታስሮ ማንዴላ የተባለው ከሃዲ ሁኔታ በግልጽ አሳይቷል። በተደጋጋሚ ልንሞኝ ልንጃጃል የአገራችን ሁኔታ አይፈቅድልንም። በተደጋጋሚ የዴሞክራሲን ሽግግር እድል ልንቀማ መፍቀድ የምንችለው አይደለም። ወያኔ ያቀደልንን የእርስ በርስ መጨራረስንም ከወዲሁ ማክሸፍ እንዳለብን ግልጽ ነው። ሁኔታው ሲጠጥር ወያኔ ባዘጋጀው አንቀጽ 39 መሰረት የትግራይ ህዝብ ምክር ቤት ግንጠላን ወሰነ ብሎ ሸብረክ ሊልና ሻዕቢያን ሊጠጋ ዘመቻውን መጀመሩ እየታየ ነውና ተባብረን እቅዱን ማገድ ማክሸፍ እንዳለብንም ይታያል። የአገር ወዳድ ኃይሎች መተባበሩ እንኳ በሰበብ አስባቡ ለነገ ባይሆንላቸው እርስ በርስ መናከስ መጠላለፉን ያቆሙ ዘንድ ጥሪ እንደገና እናደርጋለን። ይህን አላስፈላጊ ቅራኔ ወደ ጎን ለማድረግ የበኩላችንን ለመፈጸም ዝግጁ ነን እያል የነበረና የቆየ ብቻ ሳይሆን አሁንም በትግል ያለና ለትግሉም አስተዋጽኦ እያደረገ ያለን ድርጅት የለም ማለቱና ለማጥፋት መጣሩ ከንቱ ልፋት መሆኑን መንገር እንገደዳለን። የራሱ አናበሳ በሰው ላይ አብሳ ያክተምና ሁሉም በራሱ ስምሪት ያመጣውን መስቀል ለመሸከም ድፍረቱም ትህትናውም ይኑረው እንላለን። ድል ለኢትዮጵያ ህዝብ አገራድን ትግል
ጊዜ ይገልጣል። ማንኛውም ነገር በጊዜ ገደቡ በአቀራረብ ስልቱ እየተለያየ ይግዘፍ እንጂ ተደጋጋሚ ነው። ብዙ እድሜ አግኝቶ ሊመሰክር የሚችለው ቁጥሩ ቢያንስም በጽሁፍ ከተያዙ መረጃዎች በመነሳት ሁኔታው መገንዘብ የመቻል እድሉ የተሰጠው ለሁሉም ነው። የኢትዮጵያ ተማሪዎች ወይም በዘመኑ አባባል የያን ጊዜው ትውልድ ተማሪ ከምንም በላይ ቅድሚያ ሰጥቶ የተንቀሳቀሰው በህዝብና በሀገር መጻይ እድል ላይ ያንዣበበውን ደመና ለመግለጥ ነበር። በዚህ ምክንያት ከፍተኛ የመማር እድል የነበራቸው የትውልዱ አባላት የህዝብንና የሀገርን ጥቅም ከራስ ጥቅም በላይ አስበልጠው በማየታቸው ለህዝብ ሲሉ መስዋዕት ሆነዋል። ከህዝባቸው ጋር ሆነው በጉስቁልና ኖረዋል። ይህ አይነቱ ጽናት በጠንካራ ኢትዮጵያውያን ዘንድ የተለመደ ቢሆንም በኢሃፓ አባላት ዘንድ ግን የጠና ነው። የኢሃፓ አባል እምነቱ ቤተሰብና ጎሳ አይደለም፣ እምነቱ ሰባዊነት ነው። ከምንም በላይ በገዥዎች ሽግግግ ጠባይ እየተሰቃየ ያለው የኢትዮጵያ ህዝብና እያላት እንደሌላት ተደርጎ የባዕዳን መላገጫ የሆነችው ኢትዮጵያ ናት እምነቱ። የኢሃፓ አባል ኢትዮጵያዬ ሲል ህዝቤ ሲል በህይወት መስዋዕትነት የሚተረጎም ቁጭት እንጂ ያዞ እንባ አንቢ የወረቀት ነብር የአዳራሽ ተንጎላ ማይጀግና ምሳሌ አይደለም። የኢሃፓ አባላት ለተረገጠው ህዝብ መብት የቆሙ በመሆናቸው በመደለያ አይዋዙም። የህዝብ ማንነትና መብት እስካልተከበረ ድረስ ከገዢዎች ጋር አይሞዳሙም። መስዋዕትነቱም ቀጣይ ነው ሲባል ከንቱ ዲስኩር ሳይሆን ለህዝብ የተገባ ቃል ኪዳን ነው። ቢወቀጥ አጥንቴ ቢንቆረቆር ደሜ ለአዲስ ስርዓት ልምላሜ በመስዋዕትነት የታጀበ ህዝባዊ መዝሙር። የዛ ትውልድ ፈርጦች በዘመኑ ለነበሩ ተዋጆች መክረዋል፣ ቀጣዩንም ትውልድ አስጠንቅቀዋል። የኢትዮጵያ ህዝብ በእኩልነት በዲሞክራሲ ህይወቱን እስካልመራ ድረስ የጥቂቶች መንደላቀቂያ ዘላቂ ሰላም ሊፈጥር እንደማይችል አስገንዝበዋል። የህዝብ ስቃይና መከራ እስካልተወገደ ድረስ ኢሃፓ ህዝብን ከድቶ እንደማይሸሽ ታሪኩን እንዲያዩ ጋብዘዋል። ከዘመናት በፊት ታላቁ የህዝብ ልጅ ኃይሉ ገብረ ዮሐንስ ወይም ገሞራው እንዲህ ብሎ ነበር።
ሆኖም ያዳሜ ልጅ ብትሰማኝ ተመከር፣ የዳዋ ውስጣይት የሜዳው ጓጉንቸር፣ የቆንጥር ከርከሮ የደኑ ውስጣነር፣ የመንደር ድምህዝ የብርሃው ነብር፣ የጉድጓዱ አሸን የባህር ውስጥ አዝዞ፣ የረግረጉ እልቅት የኩይሳው ቁጫጭ፣ የአየር ጆፍ ያሞራ ከቶ ሁሉም ነገር بدم نفس حالي من كسر كسر تطلع لهم فطور هني قو عمن شكو كرت سو دك سو هذا قصلي قصلي كده وندات كار عس ثمرام تأكل تفلاس عدك اختراقك لان تنت ستلي خنيتا وبرد كم بزمنو نجار ينو يقف عفاي من زاري لمن نجار
يا هلو يقدم مكر لهاجر لوغن بقونت سيبالنجي تكيت ورو بلوچن سلطان ليلة موت عطادلم جزوجي هزبن عينا شفنو كوكولو بيلوم نقال مالت النسونا يتبكم براسو تغلطو عبارو يزاچوال يوياني يتم يميدرس كوكولو جواتا اس شفنو يمياسكرو لجوجاچو بچاليوني چلال بميايوت كتوازو بزرفياو جنزب كتم بزابزو زاري اغاد اماتشو يممار الدل ليلوچن اغللو يكتل كمسلاتشو يعني زاري تكفلو كممارو تمر تبالي تمر تيساتاتشوال ياهم بغنزب يمميقين هزباوي تمر يخ عدس نگر ايدلم كهزب نتقو دي تايوهن ولاجو تشاتشو بهزب تادنالو ولاجو تشاتشو يهزبن غنزب اسكان ملسو درس ويم لجو تشاتشو كهزب يوغنو ولاجو تشاتشو اندرگيت يمميدقفو موناتشون በወቅቱ እስካላ ሳዩ ድረስ በሀገራቸው የመኖር ከህዝብ ጋር ጤነኛ ግንኙነት የመፍጠር እድል አይኖርም ከሌላው ተለይቶ ጥቅም ማግኘት የሌላውን በደል አለመመልከት ከወገን ጋር አብሮ አያኖርም ጫው ለራስ ስትል ጣፍት አለዚያ ድንጋይ ነው ብለው ይጥሉዋል እንዲሉ በመታዩት የተዋዛችሁ የወያኔ ባለስልጣናት ልጆች ራሳችሁን አርቁ ከወንጀለኞች ወላጆቻችሁ ደዌ በህዝብ ጸበል تفوسو دل من كيزيم يا إثوبيا هزبنو سيقا بكفر بكفر تكمونا كفو شفن ما يشفن مريت عينك عفلون دسو تكايل كفاين بافر وسالس موت بيقاردو بمكابر قرأو اي كرم تدفنو يسعو بالجانسر بشفر نياجقات بحس الدامنا عندي سيلبتن كيت شفن يا سودات باي كويس زلالم بمناي نتينور عليك كما كبير بلا
من يورا هي نبره قطر 13 يا مجمرياو كفل ለኢትዮጵያ ህዝብ መብትና ለሀገር ክብር ታግሎ ከፍተኛ መስዋዕትነት በከፈለው በኢሃባ ላይ ይህ ነው የማይባል የስም ማጥፋት ዘመቻ በወንጀለኞችና የታሪክ ላጲሶች በመካሄዱ ማን ያውራ የነበር ብለን በከታዩ ሀቁን ለማስጨበጥ ስንጥር ቆይተናል ይህንንም በመከተልና የተነዙትንና ከቅርብ ጊዜ ወዲህ ደግሞ በዋሾቹ ስብስብና ጥርቅም እየተረጨ ያለውን ቅጥፈት በተመለከተ በቀጥታ ጥያቄዎቹን በማንሳት መልስን ሰጥባቸዋለን ሐሰት ሲደጋገም እውነት ባይሆንም ያላወቀን ያልጠየቀን ያላነበበን ሊያደናግር ስለሚችል ግልጽ በሆነ መንገድ ሐቁን ለማስፈር እንሞክራለን ይህ ደግሞ ዘማቾቹን አደብ ያስገዛቸዋል የሚል ግምት ባይኖረንም ሊደናገር ለሚችለው ክፍል በተለይም በዚያ ትግል ዘመን ጨቅላ ለነበሩትና ላልተወለዱት ለዛሬዎቹ ወጣቶች ይጠቅማል በሚልም ነው በጥያቄውን ጀምራለን በቅድሚያ መገለጽ ያለበት እነዚህ በኢሃፓ ላይ የማቋርጥ ዘመቻ የሚያካሂዱት እነማን እንደሆኑ ነው
لمن استنو صريحة بعض ما جاي مياك هيروت
ملس ترقمو بزو عينت قدو جن يا كفنو بكرميا وياني قال ወያኔ ለምን በጸረ ኢሃፓ ዘመቻ እንደሚሰማራ መጠየቅ አያሻ። ወያኔ ተለጠፉ ለሎቹ በተለይም ኢሃፓንና ህዝብን የከዱትም ያው ናቸው። ከዚያ ለጥቆ ደግሞ ህዝብን በሽብር የፈጁት የዘመነ ደርግ አውሬዎች አሉ። ግማሾቹ ተሰደዋል፣ ግማሾቹ በእስር ላይ ናቸው። አጠፋን ማለቱ ንሳ መግባቱ ህዝብን ይቅርታ መጠየቁ አል ሆነላቸው ብሎ ወንጀላቸውን ይክዳሉ። ግማሾቹ ተደብቀዋል። ታሪካቸው የሚታወቅ አይመስላቸውም። ስለዚህ በሽፋን እየተጠቀሙ ጸረ ኢሃፓ ዘመቻ ላይ ያተኩራሉ። በደርግ ዘመን ወንጀል ፈጽመዋል። በቀይ ሽብሩ ተሳትፈዋል፣ ደግፈዋል። በንጹሃን ደም ተነክረዋል። ዛሬ ታዲያ በየድርጅቱ አባል ነን መሪ ነን ብለው ተደብቀዋል። መጽሔት ያወጣሉ፣ ራዲዮ በባዕድ አገር አላቸው። ያ ያፈሰሱት ደም ያቃዣቸዋል። ያፓ ይቅር ለእግዜር እንበል ወንጀለኛው ጥፋቱን አምኖ ከተጸጸተ ቢልም እነሱ ይህንን አያምኑም። እነ ለገሰ አስፋውና ፍቅር ስላሴ ወግ ድረስ ያጠፋ ነው የለም ብለው በወያኔ ፍርድ ቤት ሲጮሁና የትላንት ወዳጆቻቸው ምስክር ሆነው ሲዋሹላቸው ለሎሽ ደግሞ ጅብ ከማቁት ሀገር እንደሚባለው ወደ ባድ ዘልቀው ከኛም በላይ ኢትዮጵያዊ ላሳር ብለው በያፓ ላይ ያው ደርጋዊ መርዛቸውን ይረጫሉ። ሽፍንፍኑ ብዙ ነው። ጸረ ወያኔ ጭምብል አጥልቀው በዋና መልኩ ጸረ ኢሃፓ ዘመቻ የሚያካሂዱ የታሪክ ተጠያቂዎች ጥቂት አይደሉም። ያፓ ከጠፋ የአረመኔ ታሪካቸው የሚረሳ ይመስላቸዋል። ትላንት ከሊቀመንበሩ ጋር ወደፊት ብለው ያጓሩ፣ ስልጣን አትልቀቅ ወይ ግደል እንጂ ብለው ያማከሩ፣ ሞት ለነ ኢሃፓ ብለው አረፋ ይደፈቁ፣ የቀበሌና ከፍተኛ ታጣቂ ሆነው ግፍ የፈጸሙ፣ የነፍሰ ገዳዮች ቀኝ እጅ ረዳት የነበሩ፣ ወያኔ ባለስልጣን ሲሆን ሄደው ተጎንብሰው የነበሩ፣ ባጭሩ ታሪካቸው የቆሸሸ ሁሉ ዛሬ ያን እርሱልንና የህዝብ መሪ እንሁን ሲሉም ዝም በሉ ባይናቸውና ታሪክን የሚያውቁን ኢሃፓን በተመለከተ ተንኖ ቢጠፋ ደስ ይላቸዋል። ታሪክን አውቃለን የሚሉ ጥራዝ ነጠቆችም በኢሃፓ ላይ መዝመቱ እውቅና የሚያሰጣቸው ይመስላቸዋል። የዚህ ሁሉ ጥርቅም ነው በኢሃፓ ላይ የሚዘምተው። አለ ምክንያት አይደለም ለመዋሸት የተገደዱት። ሌሎች ደግሞ ሐሰቱ ሐቅ እየመሰላቸው በመሳሳት ነው።
እስቲ በመስረታው እንነሳና ኢሃፓን የመሰረተው በእውነት ሻቢያ ወይም የኤርትራ ግንባሮች ነበሩን?
ይህ በተደጋጋሚ የተነገረ ውሸት ነው። ኢሃፓን የመሰረቱት የኢትዮጵያ ተማሪዎች እንቅስቃሴ መሪዎችና አባሎች የነበሩ ኢትዮጵያውያን ናቸው። ከተማሪ ማህበር ባሻገርና በላይ ትግሉ በፖለቲካ ድርጅት መልክ መካሄድ አለበት ብለው ያመኑና በልዩ ልዩ ቦታ የነበሩ እነዚህ ታጋዮች ተቀናጅተውና በተለይም በአገር ቤት ከነበሩ ጋር ተያይዘው በ1964 ዓመተ ምህረት ኢሃፓን መሰረቱ። በዚያን ወቅት በኢትዮጵያ ተማሪዎች እንቅስቃሴ አባል የነበሩና ለኤርትራ ነጻነት መታገል ይሉ የነበሩት የኤርትራ ተወላጆች ወደ ሻቢያና ጀብሃ ሄደው ተቀላቅለው ነበር። ያን አቋም ይዘው በእንቅስቃሴው አልቀጠሉ። በእንቅስቃሴው የነበሩ ኢትዮጵያውያንን ውልደታቸው ከኤርትራ ስለነበር ብቻ ወደነ ጀብሃና ሻቢያ መለጠፉ ስህተት ነው። ወያኔና ሻቢያ ስልጣን ሲይዙ የተሸበሩ ክፍሎች ተስፋ የቆረጡ ድሮም ቢሆኑ እነሱ ናቸው ሁሉን ያካሂዱት የሚል እጅ የሰጠ የዝቅተኝነት ስሜት ያንጸባርቃሉ። ይህ ግን መሰረተ ቢስ ነው። የኢትዮጵያ ተማሪዎች እንቅስቃሴ ራሳቸውን በቻሉ ምሁሮች የተመራ ለኢትዮጵያ የታገለ እንቅስቃሴ ነበር። ኢሃፓም ሲመሰረት ጀምሮ ይዘቱ ህብረ ብሔራዊ ነበርና በውስጡ የነበሩት ከልዩ ልዩ ብሔረሰብ የተወለዱ ኢትዮጵያውያን ነበሩ ናቸው። ከኤርትራ ግንባሮች ጋር ኋላ ያደረገው ግንኙነት ደግሞ ትግሉ ግድ የሚለው ነበር። ጥያቄ፣ ግንኙነቱ እንዴትና ለምን ተመሰረተ? መልስ፣ ያፓ የነበረውን ስርዓት በትጥቅ ትግል ማስወገድ የግድ ነው ብሎ ያመነ ድርጅት ነበር። ስለዚህም የታጠቀ ኃይል በመጀመሪያ አሰልጥኖ ሊያስገባ ያሰበው በባሌ በኩል ስለነበር በወቅቱ የጫካ ትግል ይመሩ ከነበሩት ከነዋቆ ጉቱ ጋር በሶማሊያ በኩል ለመገናኘት ጥሯል። በዚያ አድባሬ መንግስት ሻጥር ይህ ጥረት ሳይሳካ ሲቀር ደግሞ በሱዳን በኩል ሌላ ሙከራ ተደርጎ ይህም አልተሳካም። በመጨረሻ በትግራይ በተለይም በአዲ ኢሮብ በኩል መጀመር የተባለው በግድ ከኤርትራ ግንባሮች ጋር ግንኙነትን የሚጠይቅ ነበር። በዚያ ለማለፍ ኢያፓ በመጀመሪያ የነበረው ግንኙነት ከጃብ ጋር ነበር። ኋላ ደግሞ ሻቢያ ሲቋቋም ከነሱ ጋርም ተገናኝቷል። የኤርትራ ግንባሮች መሰረታቸውን አስተካክለው በጋራ ለኢትዮጵያ እንዲታገሉ ይጥር ነበር። የህዝብን መብት አውቃለሁ ቢልም ለግንባሮቹ ሙሉ ድጋፍን የሰጠበትና ለህዝብ ይጠቅማሉ ያለበት ጊዜ ፈጽሞ የለም። ሻቢያ ኤርትራ ቅኝ ግዢ ናት በሉ ያለውን ኢያፓ አልቀበል ስላለ ተሯሩጦ ወያኔን ምስረታ ሂደቱን ደግፎ በትግራይ የሚያገለግለውን ቡድን ቀድሞ ወደ ትግራይ አስገባ። በወቅቱ በሻቢያ ውስጥ ችግር ሲፈጠርም የተሻለ አቋም የነበራቸውን መንካ የተባሉትን በምስጢር በመተባበር የተሻለ መስመር ይሰፍን ዘንድ ኢያፓ በአቅሙ ሞክሯል። ጀብሃም የፋሉል ችግር ሲነሳበት ተመሳሳይ እርምጃን ኢያፓ መውሰዱ ይታወቃል። በአጭሩ ኢያፓ ትግሉን ወደፊት ለማራመድ መውሰድ የነበረበትን ግንኙነት ቢያደርግም አላማውን ወይም መርሁን ወይም የኢትዮጵያን ጥቅም አሳልፎ አልሰጠም።
በቅርቡ በሀገር ቤት በየወሩ እየታተመ የሚወጣ መጽሔት ላይ አንድ የኢያፓ መስራች ነበርኩ ግን በኤርትራ ጥያቄ ተለይቼ መኢሶን ሆንኩ የሚል ግለሰብ ድርጅቱ ከግንባሮቹ ነበረው ስለሚለው ግንኙነት የጻፈውን አንብበናል። ሌሎች ደግሞ እነ ኢያፓ ወይም የተማሪው እንቅስቃሴ በግንባሮቹ ተዛውረው የመገንጠልን አማራጭ ደገፉ ይላሉ። አንድ በአውሮፓ ያለ የደርግ ዘመን የደርግ ደጋፊ የነበረ ምሁር ደግሞ ሻቢያና የአሜሪካው ሲአይኤ ኢያፓን የመሰረቱት የመሩት እስከ ማለትም ደርሷል። ሐቁ የቱ ነው?
ኢያፓ በአረቦች በነሻቢያና በአሜሪካ የስለላ ድርጅት ተካሄደ ብሎ መለፈፉ ያዋጣኛል ብሎ የጀመረው ደርግ ነበር። ልጆቹና ሎሌዎቹ ቀጥለውበታል። የአረብ ፔትሮ ዶላር ወይም የቤንዚን ገንዘብ ይሰጣዋል ሲባል ነበር። ግራ ክንፉ ደርግ እንግዲህ ኢያፓን በአሜሪካና በአረብ አድሃሪዎች ቅጥረኝነት ሲከስ መሆኑ ነው። የደርግ ምሁሮች የነበሩና ሰነዱን ሲተረጉሙና ተራማጅ ነው ሲሉ የነበሩ ይህን ሐሰት ቢነዙ አይገርመንም። ኢያፓ ለኢትዮጵያ ሉዓላዊነት የታገለ ጸረ ኢምፔሪያሊስት ድርጅት ነበር። መስራች ነበርኩ ወደ መኢሶን ገባው ባዩ ግለሰብ ዋሾ ቁጥር አንድ ነው። የመስራች ትርጉም እስካልተቀየረ ድረስ በኢያፓ መስራች ጉባኤ ተገኝቶ ወደ መኢሶን የገባ በህይወት ያለ ግለሰብ አንድም የለም። በህዋስ የኢያፓ አባል ሆነው ወደ መኢሶን ከሄዱት 3 ግለሰቦች መሃል ሁለቱ በደርግ ሲገደሉ አንዱ አሁንም በርግጥ በህይወት አለ። ዋናው ግን ኢያፓ ከግንባሮቹ ገጥሞ አጀንዳ አራመደ ወይም ደገፈ የሚለውን ለማናፈስ ነውና ይህ ደግሞ ሐሰት ነው። የህዝብን ትግል መደገፍ ሌላ፣ ግንባርን መደገፍ ሌላ የሚለውን አቋም ያውም ኢያፓ የረሳ ወይም ቸል ያለ አልነበረም።
የመገጠልን መብት ኢያፓ ያውቅ ነበርን?
በቅድሚያ ኢያፓ ከመፈጠሩ በፊት የብሔረሰብ ጥያቄዎችና አመጾች ነበሩ። የጀብሃ ትግል ሲጀመር ይህ ነው የሚባል የተማሪ እንቅስቃሴ በሀገራችን አልነበረም። የነዋቆ ጉቱ የባሌ ትግል፣ የኦጋዴን አመጽ፣ የሜጫ ቱለማ ትግል ወዘተ ሁሉም ኢያፓን በአመታት ይቀድማሉ። ስለዚህ ኢሃፓ ወይ የተማሪውን እንቅስቃሴ ያልነበረን ችግር ቆፍረው አውጥተው እባካችሁ ተነሱና ተገንጠሉ አላሉ። የእኩልነትና የመብት ችግር ነበረ እንገንጠል ያሉ ነበሩ። ህዝብን በህብረት ለማታገልና የሀገርን አንድነት ለመጠበቅ ምን አቋም መያዝ አለብን ለሚለው በነ ኢሃፓ የተሰጠው መልስ የራስን እድል በራስ እስከ መወሰን ድረስ የሚለውን ማወቅ የሚል ነበር። ይህ ደግሞ ያኔ እንቅስቃሴዎችን የሚመራ በነበረው ርዕዮተ ዓለም መሰረት የመገንጠልን መብት ማወቅ መገንጠልን ከመደገፍ በተለየ መልክ መቀበል የሚል ነበር። ስለዚህ መብት ቢያውቅም መገንጠል ደግሞ አይበጅም ሲል ኢሃፓ ግልጽ አቋም ያዘ። ለዚህም ነው ከመጀመሪያ ጀምሮ የኤርትራን ቅኝ ግዛትነት ያልተቀበለው፣ የወያኔን የግንጠላ ማኒፌስቶ የተቃወመው። ለመሆኑ ዛሬ ኢሃፓን የሚያወግዙት ክፍሎች ያኔ ከጠባቦች ወይ ከጨቋኞች ይታገሉ ነበር? ሌላ የተሻለ አማራጭን አቀርበው ነበር? ደርግ ባስመራም ሲጨፈጭፍ አወገዙትና ከወንድም እህት የኤርትራ ህዝብ ጎን ቆሙ ወይስ በለው ብለው ግፍን አጀቡ? ስለዚህም ኢሃፓ እውን የግንባሮቹ ጭፍን ወዳጅና ደጋፊ ከነበር ለምንስ ሊያጠፉት በየፊናቸው ተንቀሳቀሱ? የአሰት ፕሮፓጋንዳው ከሐቁ ጋር የተጣላ ነው። ሐቁ የሚያሳየው ኢሃፓ ኢትዮጵያዊ አቋሙን ይዞ መቀጠሉንና በዚህም የተነሳ በነሻቢያም በባዳንም መጠቃቱን ነው። ኢሃፓ ሀገር ብሎ ሲታገል ለህዝብ አንድነት ሲዋደቅ በነበረ ጊዜ፣ ዛሬ ሀገር ወዳድነን ባዮች ግን ወይ ከጨቋኞች ጋር ገጥመው የህዝብን አንድነትን የሚጎዱ ነበሩ ወይም ከጠባቦቹ ጋር ሸብረብ ሲሉ የነበሩ ናቸው። ወያኔ ለስልጣን ሲበቃም ባልተናነሰ ጠባብነት ወይም ትምክት ጎዳና የተጓዙት ዛሬ ተመልሰው ኢሃፓን ሊከሱ የሞራል ብቃት ሊኖራቸው አይችልም። እነ ወያኔ ኢሃፓን አባይ ኢትዮጵያ ወይም የትልቋ ኢትዮጵያ ጠበቃ ብለው በነሱ ቤት በክፉ ሲሰይሙት፣ ይህ ራሱ የሚያሳየው የኢሃፓ አቋም ምን እንደነበረ ነው። ኢሃፓ ሀገርን የሚጎዳ አቋም ይዞ በነበረ ሀገርን ሊገነጥሉ በተነሱት ባልተወገዘም ባልተወጋም ነበር። በሌላ በኩል ደግሞ በሀገራችን የነበረውና ያለውን የእኩልነት መጥፋት የሚክዱና በትምክት የሚዋጡ ክፍሎች ደግሞ ኢሃፓ የህዝብ መብትና እኩልነት ይከበር ሲል ያማቸዋል። ስለዚህም ገንጣይ ብለው ሊከሱት ይፈልጋሉ። ህብረ ብሔራዊ ይዘቱ ይጎረብጣቸዋል። ዛሬ ወያኔን ተቃዋሚ ነን ቢሉም ከወያናዊ ወይም ትምክተኛ ክፉኝ ተከትበው የዳኑ አይደሉምና አቋማቸው ብልሹ ነው። የአባዬን ለምዬ ባይናቸውና ኢሃፓ ላይ ይዘምታሉ። ኢትዮጵያዊ ጠረን የሌላቸው ድርጅቶች ደግሞ ኢሃፓ ለምን የህዝብን አንድነት ሰበከ በሚል ይዘምቱበታል። የግንጠላ አጀንዳቸውን ስለማይደግፍ ነው። ኢሃፓና የኦሮሞ ህዝብ ትግል በሚለው ጽሑፍ ድርጅቱ በዚህ ላይ በሰፊው ተችቷል። በአጠቃላይ በድርጅት ደረጃ ለትግሉ አስፈላጊ የሆኑ ግንኙነቶችን መመስረት ማለትና የሌሎችን አቋም ውጦ ማስተጋባት ወይም በጭፍን መደገፍ ማለት በጣም የተለያዩ ናቸው። ቢያንስ ለኢሃፓ ወያኔ የደርግና የወያኔ የገደል ማሚቴዎች ይህ ባይገባቸው አይገርምንም።
ጆሮ ያለው ይስማ አይን ያለው ይይ ስለተባለ ሁሉም ሁሉም ባለው ይገረገራል ማለት ስላል ሆነ ደግመን ደጋግመን የነበረውን በማቅረብ የታሪክ በራጆቻችንን ሲራ ለማክሸፍ ትግላችን ይከተላል። ስለዚህም ማን ያውራ የነበረ በጥያቄና መልስ መልክ ይቀርባል። ጥያቄ ያፓ ለስልጣን እንጂ ለህዝብ አልታገለም አይታገልም። አባሎቹ ከሀገር ይበልጥ ድርጅታቸውን ያስቀድማሉ። በቅርቡ አንድ ደራሲ የሆኑ አዛውንት በአንድ መጽሔት ሲተቹ ያፓ አናርኪስት ኒሂሊስት አጥፊ እንጂ ገንቢ አልነበረም ይላሉ። ለዚህ ምን ምላሽ ይሰጣል?
አዛውንቱ ኢህአፓ ጠቋኙን ስርዓት መጣል ማውደም ይፈልጋል ማለታቸው ከሆነ ልክ ናቸው። ግን የድርጅቱ ዓላማ ያለውን ማስወገድ ብቻ ሳይሆን የተሻለና ሌላ በይዘቱና በአይነቱም የተለየ ህዝባዊ ስርዓት ለመመስረት ነበር ነው። ፕሮግራም ያወጣው ለምንና ለማን እንደምንታገል ድልን ከተቀዳጀን ደግሞ ምን አይነት ስርዓት ይመስረት ብለን እንደምናምን ለማሳየት ነው። ከዚህ ባሻገር ግን የሀገራችን ምሁሮች እንደ ኮሎኔል መንግስቱ ጥራዝ ነጠቀ ሆነው የሆነ ያልሆነውን ቃል ባይወረውሩ ተገቢ ነው። አናርኪስት ወይም ስርዓት አልበኝነት የፖለቲካ ርዕዮትና አቋም ነው። ኒሂሊዝም የሚባለውም እንዲሁ ከኢህአፓ አቋም ጋር አንድ አይደሉም። ኢህአፓ የታገለው ለስልጣን ነው የሚሉ ክፍሎች የወነጀሉ ያጋለጡ ከመሰላቸው ተሳስተዋል። የፖለቲካ ትግል ማሰሪያው መዳረሻው የፖለቲካ ስልጣን ነው፣ ሌላ አይደለም። ዛሬ ከወያኔ የምንታገለው ወያኔን ለማስወገድና ስልጣን ለመያዝ ነው። ይህ በአደባባይ የምንናገረው የፖለቲካ ሀሁ ስለሆነ ኢህአፓ ለስልጣን ታገለ ብለው ሊነቅፉ የሚነሱት ስለምን እንደሚያወሩ አልገባቸውም ብለናል። ኢህአፓ ለስልጣን ሲታገል ግን ከሌሎች የሚለየው ወይም ይለየኛል የሚለው ነጥቡ እንበል ለምሳሌ ከደርግና ወያኔ ቡድን የሚለየው ስልጣኑን ለራሱ በቡድን በድርጅት ደረጃ ይዞ ህዝብ ላይ ለመሰየም ሳይሆን ህዝብ የስልጣን ባለቤት እንዲሆን በማድረግ ነው። ማለትም ዴሞክራሲያዊ ስርዓት በማስፈን ህዝብን ባለ ሙሉ መብት በማድረግ መንግስት የሚሆነው አካል ስልጣኑን የሚያገኘው በህዝብ ነፃ ምርጫ ብቻ እንዲሆን በማድረግ ህዝብ ያልፈለገውን መንግስት የማውረድ መብት እንዲኖረው በማረጋገጥ ለዚህ ነው ኢህአፓ የሚታገለው። ስልጣን ግን ካልተያዘ ወይም ህዝብ ወሳኝ ካልሆነ ይህን የተፈለገ ለውጥ ለማምጣት አይቻለም። ስለዚህም ጨቋኙን አስወግዶ ህዝባዊ ስልጣንን ማስፈን የግድ ነው። በየካቲት 66 ዴሞክራሲያዊ መብት ለህዝብ አለምንም ገደብ ብሎ ኢህአፓ ከደርግ ጋር ተጋጨ እንጂ ሹመትና ስልጣን ካካፈልከን ባስፈለገህ ጨቁም ገድብ ብሎ ህዝብን እንደሌሎች አልካደም። ስለዚህም ባለፈው ታሪካችን በወሰድናቸው ተጨባጭ አቋሞች ህዝብ ሊገመግመንና ለግል ወይም ድርጅታዊ ስልጣን አለመቆማችንን ሊመሰክር ይችላል። ስልጣን ለራሴ ያሉ ኢህአፓዎች ድርጅቱን እየከዱ አንዴ ለደርግ ለጥቆም ለወያኔ በግላቸው አደሩ እንጂ ድርጅቱ ለህዝብ ከገባው ቃል ኪዳን ወደ ኋላ አላለም አልቃደም። አባሎቹ ደግሞ የትግል ቤታቸው ነውና ተንከባክበው ጠብቀውታል፣ ወደፊትም ይይዙታል። ድርጅታቸውን የሚያፈቅሩትም ለሀገርና ለህዝብ ስለቆመ እንጂ በሌላ ምክንያት አይደለም። ይህ በመሆኑም ድርጅቱን ሲያስቀድሙ ሀገርን ወይም የህዝብን ጥቅም ያስቀድማሉ ማለት ነው። ያፓ የህዝብና የሀገርን ጥቅም አሳልፎ ቢሰጥ በመጀመሪያ ደረጃ አባሎቹ አብረውት አይኖሩም። በአባላቱ ጽናትና ድርጅታዊ ፍቅር የሚረበሹ ክፍሎች ናቸው። ይህን ጽናትና ክፍር ሌላ ትርጉም ለመስጠት የሚፈልጉት።
ኢህአፓ በሰላማዊ ትግል አያምንም ነበር። በደርግ ላይም ተሽከርካሪ ተኩስ የከፈተው ለዚሁ ነው የሚሉ አሉ። ይህ ሀቅ ነው።
ኢህአፓ ለትጥቅ ትግል የተዘጋጀው የአጼው ስርዓት ለሰላማዊ ለውጥ በሩን ሁሉ ዘግቶ በነበረ ጊዜ ነው። ደርግ የህዝብን ትግል ፍሬ ቀምቶ ስልጣን ሲይዝ ደግሞ ያለውን አዲስ ሁኔታ በሰላማዊ የፖለቲካ ትግል መለወጥ ይቻል ይሆን ብሎ ሞክሮ ነበር። በሜዳ የነበረ ኃይሉን እንኳን በይፋ ሳያውጅ ጊዜ ከመፍጀቱም ሌላ ባወጣው የፖለቲካ ፕሮግራም መግቢያም ላይ በሰላማዊና ዴሞክራሲያዊ መንገድ መታገል ከተቻለ በዚሁ መንገድ እንታገላለን ብሎ ነበር። ከዚህም ሌላ አላደረገም። በጽሁፍ በቅስቀሳ በየቀበሌው በመሰለፍ ወዘተ ነው የታገለውና ህዝብን ያደራጀው። ያፓ ህዝብን ለትግል በርግጥ አነሳስቷል። ለዚህ ደግሞ ማንንም ይቅርታ አይጠይቅም። ወታደራዊው መንግስት ግን ህገወጥ ነው ብሏል። ሀቁ ይህ ነበር። ጭቆና ባለበት አመጽ መወለዱ ደግሞ በቅድሚያ ተጠያቂ የሚያደርገው ጨቋኞቹን ነው እንጂ የግፍ ሰንሰለትን ሊሰብር የሚመኘውን ህዝብ አይደለም። ናሴ 21 1967 ዓመተ ምህረት ባወጣው የኢህአፓ ዴሞክራሲያ እትም ድርጅቱ አቋሙን ሲገልጥ የሚከተለውን አስፍሮ ነበር። የጥቂት አምባገነን መኮንኖች መንግስት ተነስቶ በጊዜያዊ ህዝባዊ መንግስት መተካት አለበት። ለዚህም አብዮቱን ጀምረው ያካሄዱትና የደገፉትን ወደፊትም ሊያካሂዱት የሚችሉትን የህብረተሰብ መደቦችና ኃይሎች የሚወክል ህዝባዊ አብዮታዊ ሸንጎ መቋቋም አለበት ካለ በኋላ የሸንጎውን ይዘት በተመለከተ በዝርዝር አስፍሯል። በዚሁም ሰነድ ደግሞ የኤርትራ ጉዳይ ሀገርን እየጎዳ ያለው ጦርነት ቆሞ በዴሞክራሲያዊና ሰላማዊ መንገድ መፈታት አለበት ብሎ በጊዜ ጠቁሞና አሳስቦ ነበር። ይህ ብቻ ሳይሆን ሌሎችም ኃይሎች በትግል ላይ እንደነበሩ በመገንዘብ በመነሻ የፖለቲካ ፕሮግራም መሰረት ተቃዋሚ ኃይሎች እንዲተባበሩና ህዝባዊ ዴሞክራሲያዊ የህብረት ግንባር እንዲመሰርቱ ጥሪ አድርጎ ነበር። በዚህ መልክ ነበር የታገለው ኢህአፓ። ዛሬ የሰላማዊ ትግል ትርጉም የጠፋባቸው ክፍሎች አንድ ድርጅት በስልጣን ያለውን ኃይል ይውረድ ካለ ለማውረድም ህዝብን ካደራጀና ካታገለ ሰላማዊ ትግልን የተወ ይመስላቸዋል። ሰላማዊ ትግል ማለት ጠባይን አሳምሮ ለገዢው ቡድን ታማኝ ተቃዋሚ መሆን እየመሰላቸው ነው። ስህተቱ ከነሱ እንጂ ከኢህአፓ አይደለም። የመኮንኖችን ቡድን ኢህአፓ በትግል አስጨንቋል፣ አራውጧል። በፖለቲካው ትግል መስክም አሸንፎም ነበር ማለት ይቻላል። ለተሸነፉም ጦርነት አወጁበት። ኢህአፓ በከተሞች አንዲትም ጥይት ከመተኮሱ በፊት ደርጉ በህዝቡ ድርጅቶችና መሪዎቻቸው ላይ በኢህአፓ አባላት ላይ በተቃዋሚዎች ላይ በተቃወሙ ወታደሮችና መኮንኖች ላይ በአርሶ አደሮች ላይ ወዘተ በአዲስ አበባ በክፍለ ሀገርም የግድያ እርምጃ ወስዷል። ቀይ ተብሎ ገና ያልተሰየመ ሽብር ይካሄድ ነበር። አሁን ተፈላጊው የዲሞት ፈርጥ ይት እንጂ ዴሞክራሲ አይደለም ብለው ያጓሩና መኮንኖች አማካሪዎቻቸው በኢህአፓ ላይ በይፋ ጦርነት እስኪያወጁ ድረስ ግን ከግድያ አልተቆጠቡም ነበር። ይህን ሀቅ የሀገራችን ህዝብ በግልጽ ያየውና የሚያውቀው ነው። ኢህአፓ የመከላከል እርምጃ መውሰድ የጀመረው ከዚህ ሁሉ በኋላ ነው። ዛሬ የቀድሞው ደርግ መሪዎች አማካሪዎቻቸውና ምስክሮቻቸው ሌላ ቢያወሩ ይህ የማይደበቅ ሀቅ ነው። በሰላም የታገላቸውን ህዝብና ድርጅት ሊያጠፉ አሲረውና ጦርና ነፍሰ ገዳዮች አሰማርተው ፍጅት አካሂደዋል። ዛሬም ያን ፍጅትና ወንጀል ክደው ተጠያቂውን ኢህአፓ የሚወነጅሉ ያው ባዳቆ ናቸው። ስህተትና ጥፋት ሲቀጥሉ እንጂ ከሀቅ ሲታረቁ አይደለም። ወያኔም ለስልጣን ሲበቃ ኢህአፓ በሰላም ለመታገል ያለውን ፍላጎት በይፋ አሳውቆ ነበር። የወያኔን አሉታዊ ምላሽ ግን ህዝብ የሚያውቀው ነው። አሁንም ቢሆን ኢህአፓ በህብረት ከሌሎች ጋር ሆኖ በሰላማዊ መንገድ ለመታገል ያለውን ፍላጎት ያደናቀፈው የወያኔ አምባገነናዊ ቡድን ነው።
የኢህአፓና የደርግ መኢሶን ሆነ ከወያኔ ጋር ያለው ጠብ የፕሮግራም ሳይሆን የስልጣን ሽሚያ ነው የሚሉ አሉ። ይህ እውነትነት አለው?
አንድ ትልቅ የአብዮት መሪ የነበሩ ሰው ያላነበበና ለማወቅ ያልጣረ የንግግር የትችት መብት ሊኖረው አይገባውም ያሉትን ያስታውሳል። ይህ ክስ ደርግም መኢሶንም ኢህአፓም የግራ ክንፎች ነበሩ ቢባልም አቋማቸውና ፕሮግራማቸው አንድ አልነበረም። ያነበበ ሊረዳው ይችላል። አንዳንድ ጸረ ግራ የቀኝ ኃይሎች ግን እሳት ካየው ምን ለየው ይሉና ሁሉም ያው ናቸው በማለት በስንፍና ደምድመው ይሳሳታሉ። ሌላውን ግን ማሳሳት ፈጽሞ አይችሉም። ነገሩ የዓለም አድሃሪ ቀኝ ኃይሎች አንድ አይደሉም። ካፒታሊስት ስለተባሉ በኖርዌይ እና በአሜሪካ በፈረንሳይ እና በጣሊያን ያሉት ስርዓቶች ወይም ኃይሎች አንድ ወጥ አይደሉም። በደርግና በኢህአፓ ማል የማይታረቅ መሰረታዊ ልዩነቱ ብዙ ነበር። በኢህአፓና በወያኔ መሃል ገና ወያኔ ትግራይ ተገንጥላ ሌላ ነጻ መንግስት ትሁን ካለበት ጊዜ ጀምሮ በአገር ጉዳይና በህዝብ መብት ጉዳይ መሰረታዊ ልዩነት ለግጭትም ያበቃ ቅራኔ ነበር፣ ዛሬም አለ። ስለዚህ ግጭቱ በመሰረታዊ የፖለቲካ የአቋም ልዩነት እንጂ በባዶ አልነበረም አይደለምም። ዛሬም ቢሆን በድርጅቱ መሃል ያሉት ልዩነቶች ተወግደው በህብረት ተያያዙ የሚል ጥሪ ቢኖርም በድርጅቱ መሃል ያሉ የአቋም ልዩነቶች ሊካዱ አይገባም። ዋናው ትኩረት መሰረታዊ ባልሆኑ ልዩነቶች መለያየትና መቃቃር አይገባም በሚለው ላይ ነው። ዋና ትኩረት ሀገር በአደጋ ላይ ስለሆነች እሷን በማዳን ላይ ሆኖ የፕሮግራም ልዩነት ዋና ቦታ አይሰጠው ለማለት እንጂ የማይናቁ የአመለካከትና የአቋም ልዩነቶች ዛሬም አሉ። ኢህአፓ ትመስረት የሚላት ዴሞክራሲና ህዝባዊ ኢትዮጵያ ሌሎች ከሚሉትና ከሚፈልጉት የተለጀች ልትሆን ትችላለች። መስማሚያው ዋና ነጥብ ግን በጋራ የወያኔን አገዛዝ ማስወገድና ህዝብ የትኛው ይበጃል ብሎ እንዲመርጥ መብትን ማረጋገጥ የሚለው ላይ ሊኖር የሚገባው ስምምነት ነው። ደርግ ለምርጦች ወታደራዊ አምባገነንነት ሲቆም፣ ኢህአፓ ለህዝባዊ ስልጣንና ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ነበር የቆመው። መኢሶን ከደርግ ጋር በሂሳዊ ድጋፍ ማበር ሲል ኢህአፓ ይህን አማራጭ ተቃውሟል። ወያኔ የብሔረሰብ ቅራኔ ዋናው ነውና ሁሉም ተገንጥሎ የየራሱን ነጻ መንግስት ይመስርት ወዘተ ሲልም ኢህአፓ የጭቁኑ ህዝብ መብት በተከበረባት ኢትዮጵያ አብሮ መኖር ያስፈልጋል ይቻላል ወዘተ ብሎ ግልጽና ጥርት ባሉ አቋሞች መሰረት ተለይቶ ቆይቷል። ዛሬም የኢህአፓና የወያኔ ፕሮግራም ለየቅል መሆናቸውን ማንም ሊረዳ ይችላል።